የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮቻችን። የዕለተ ቅዳሜ ሰኔ 22 2016 ዓመተ ምህረት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅት ታየ ነኝ። ካለም ዙሪያ የተጠናቀሩ ዜናዎችን እንደወትሮው እናስቀድማለን። ከዚያም በአማራ ክልል የተራዘመው የአስቸኳይ ጊዜ አዋጅ ቢገባደድም ግጭቶች መቀጠላቸው ተነገረ በሚል ርዕስ ዙሪያ የተጠናቀረ ዘገባ ይዘናል። በትግራይ የዘር ማጥፋት ወንጀል ተፈጽሟል የሚለው ሪፖርትና ይዘቶቹ፣ ይህም ሌላው የምሽቱ ትኩረታችን ነው። እነዚህን ይዘን እስከ ሁለተኛው የስርጭታችን አጋማሽ ድረስ እንዘልቅና በቀሪው ጊዜ ደግሞ እንግዲህ ወልዴ እንደተለመደው ለመዝናኛችሁ የሚሆኑ ዜማዎችን መራርጦ ተዘጋጅቷል። አብራችሁ ያመሻል። 4 ሰዓት ሲሆን እንሰናበታለን። አብራችሁን እንድትቆዩ እየጋበዝን አሁን የዓለም ዜና አድምጠን እንመለስ።
እናስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የጋዛ ነዋሪዎች በማይቋቋሙት ሁኔታ ውስጥ እየኖሩ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የረድኤት ተቋም ለጋዛ ቃል አቀባይ ሉዊስ ዋተሪች ትላንት አርብ የጋዛ ነዋሪዎች በቦምብ በወደሙ ህንጻዎች አሊያም መጠለያ ጣቢያዎች ውስጥ ከፍርስራሽና ከቆሻሻዎች ጎን ለመኖር ተገደዋል ሲሉ ተናግረዋል። ዋተሪች ሁኔታውን እጅግ አስከፊ ሲሉም ጠርተውታል። ከአራት ሳምንታት በኋላ ረቡዕ ዕለት ወደ ጋዛ የተመለሱት ዋተሪች በዚህ አጭር ጊዜ ውስጥ ያካባቢ ኑሮ ጉልህ በሆነ መልኩ አሽቆልቁሏል ሲሉም ተናግረዋል። ቃል አቀባዩ ከተጀመረ 9 ወራት ባስቆጠረው ጦርነት የጋዛ ሰርጥ ወድሟል ሲሉም ተናግረዋል። ህንጻዎችና መኖሪያ ቤቶች በመውደማቸው ሰዎች በየቦታው ለመጸዳዳት መገደዳቸውም ተገልጿል። ዋተሪጅ የጋዛ ረዴት ደህንነቱ ተጠብቆ እንዲዳረስ የነዳጅ ዘይት አቅርቦት እንዲኖር የማድረግ ተግዳሮት መኖሩንም አክለው አስታውቀዋል። በሌላ በኩል እስራኤል ሊባኖስ ላይ ጥቃት ከፈጸመች ትጠፋ ለይ ስትል ኢራን አስጠነቀቀች። ኢራን እስራኤል በሊባኖስ ላይ ጥቃት ካደረሰች ከቀጠናዊ አጋሮቿ ጋር በመሆን ሁሉም ተቃዋሚ ግንባር እስራኤልን ይጋፈጣል ስትል ዛሬ ቅዳሜ አስጠንቅቃለች። በኒውዮርክ ከሚገኘው የኢራን ልዑክ የተሰማው ይህ አስተያየት በእስራኤልና በሂዝቦላ ከምትደገፈው ሊባኖስ ጋር የሚኖረው ግጭት ሰፊ የሆነ ቀጠናዊ ጦርነት ሊፈጠር ይችላል የሚል ስጋት አስከትሏል። ከሁለቱም ወገኖች ጸባጫሪ የሆኑ የጎንዮሽ ልውውጦች በዚህ ወር ተባብሰው ቀጥለዋል። የእስራኤል ጦር በሊባኖስ ላይ ጥቃት የመሰንዘር እቅዶቹ ተቀባይነት ማግኘታቸውን ያረጋገጠ ሲሆን፣ በአንጻሩ ሂዝቦላ በሚከፍተው የአጸፋ ምላሽ የትኛውም የእስራኤል አካል እንደማይተርፍ አስጠንቅቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በመጨረሻም ፑቲን መካከለኛ የኒውክሌር አቅም ያላቸው ሚሳኤሎች መመረታቸው እንዲቀጥል ጥሪ ያቀረቡ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከዩናይትድ ስቴትስ ጋር በተደረገና አሁን በተፋቀ ስምምነት መሰረት ታግደው የቆዩት የአጭርና የመካከለኛ ርቀት ተወንጫፊ አቅም ያላቸው ሚሳኤሎች መመረታቸውን እንዲቀጥሉ ጥሪ አቅርበዋል። በመካከለኛ ርቀት የኒውክሌር ኃይሎች ስምምነት መሰረት በጎርጎሮሳውያኑ 1987 በሚካኤል ጎርባቾቭና በሮናልድ ሬገን መካከል በተደረገ ውል ሁለቱ ልዕለ ሀያላን ሀገራቶች ከ500 እስከ 5500 ኪሎ ሜትር ርዝማኔ የሚወነጨፉ የኒውክሌርና መደበኛ ሚሳኤሎችን ማምረት ለማቆም ተስማምተዋል። በስምምነቱ መሰረትም ዩናይትድ ስቴትስና ሩሲያ 2692 የአጭርና የመካከለኛ ርቀት ሚሳኤሎችን በጎርጎሮሳውያኑ ሰኔ 1 ቀን 1991 የትግበራው የመጨረሻ ቀን ድረስ ማውደማቸውን የጦር መሳሪያ ቁጥጥር ማህበር አስታውቋል። ይሁን እንጂ ከጎርጎሮሳውያኑ 2014 አንስቶ ዩናይትድ ስቴትስ ሩሲያ ስምምነቱን እያከበረች አይደለም በማለት በተደጋጋሚ የከሰሰች ሲሆን ሩሲያ ክሱን ስታጣጥል ቆይታለች። ይህን ተከትሎም የቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር በጎርጎሮሳውያኑ 2019 ሩሲያ ውሏን አላከበረችም፣ ቻይናም ሚሳኤል በማከማቸት ላይ ናት የሚል ስጋት በመጥቀስ ከስምምነቱ መውጣቱን አስታውቋል። ፑቲን ትላንት አርብ በሩሲያው የጸጥታ ምክር ቤት በቴሌቪዥን በተላለፈው ስብሰባ ላይ አሜሪካ ሚሳኤሎችን በማምረት ወደ ዴንማርክና ፊሊፒንስ በመላኳ ሚሳኤሎቹን እንደገና ማምረት መጀመራችን አሁን ላይ አስፈላጊ ነው ሲሉ ተናግረዋል። የዩናይትድ ስቴትስ ጦር በዚህ አመት ሚያዝያ ወር ላይ ለወታደራዊ ልምምድ አካል መካከለኛ የመወንጨፍ አቅም ያላቸው ሚሳኤሎችን ወደ ሰሜናዊ ሉዞን ፊሊፒንስ በተሳካ ሁኔታ ማስተማራቱን ማስታወቅ ይታወሳል። ፑቲን በትላንትናው ዕለት ባደረጉት ንግግርም ባለው ነባራዊ ሁኔታ እነዚህ የማጥቂያ ስርዓቶችን ማምረት መጀመር አለብን፣ አስፈላጊ ሲሆን ደህንነታችን ለመጠበቅ እንጠቀምባቸዋለን ብለዋል። አድማጮች፣ ለምሽቱ ያስናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከአሜሪካ ድምጽ የአማርኛ አገልግሎት የሚተላለፈው የቅዳሜ ሰኔ 22 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራሙን በዌብሳይታችን amharic.voanews.com ላይ በቀጥታ ልታደምጡ ትችላላችሁ። እስከ 4 ሰዓት አብረናችሁ እናመሻለን። አብራችሁን አምሹ። አሁን ለለቱ ወደ ተሰናዱት ዘገባዎች እንሻገር። በቅድሚያ በአማራ ክልል የተራዘመው ያስቸኳይ ጊዜ አዋጅ ቢገባደድም ግጭቶቹ መቀጠላቸው ተነገረ። በአማራ ክልል የተፈጠረው የጸጥታ መደፍረስ ከክልሉ አቅም በላይ እንደሆነ በመገለጹ ላለፉት 10 ወራት ተደንግጎ የቆየው ያስቸኳይ ጊዜ አዋጅ የሕግ ተፈጻሚነት ባለፈው ግንቦት 24 ቀን ቢገባደድም በክልሉ የተለያዩ አካባቢዎች ትጥቃዊ ግጭቶች መቀጠላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። አሜሪካ ድምጽ ያነጋገራቸው በደቡብ ጎንደር እንዲሁም በሰሜን ምዕራብና ምስራቅ ጎጃም ዞኖች የሚገኙ ነዋሪዎች አዋጁን መሰረት አድርገው የተላለፉ ክልከላዎች አሁንም እንዳሉ በመሆናቸው ማህበራዊና ኢኮኖሚያዊ ችግሮች ተባብሰዋል ብለዋል። ከክልሉ ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ አበባው ደሳለው ያስቸኳይ ጊዜ አዋጁ ማብቃቱ የሰብአዊ መብት ጥሰትን እንደሚቀንስ ቢጠብቁም በተጻራሪው እየከፋ መምጣቱ እንዳሳዘናቸው አመልክተዋል። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት ያስገነዘቡ አንድ የህግ ባለሙያ በበኩላቸው በሕገ መንግስቱ አንቀጽ 93 መሰረት የሥራ ጊዜው ያበቃውን ያስቸኳይ ጊዜ አዋጅ ቀሪ ማድረጉን ወይም ማራዘሙን ለህዝብ ተወካዮች ምክር ቤት በግልጽ አቅርቦ ማሳወቅ ወይም ማጽደቅ እንደነበረበት ተናግረዋል። ከአማራ ክልል እና ከፌደራል መንግስት ምላሽ አላገኘንም። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ክልል የተፈጠረው የጸጥታ መደፍረስ ከመደበኛው የህግ ማስከበር አቅም በላይ እንደሆነ ተገልጾ የፌደራሉ መንግስት ጣልቃ እንዲገባ በመጠየቁ ሐምሌ 28 ቀን 2015 ዓ.ም በህዝብ ተወካዮች ምክር ቤት ተደንግጎ ላለፉት 10 ወራት በስራ ላይ የቆየው ያስቸኳይ ጊዜ አዋጅ ግንቦት 24 ቀን 2016 ዓ.ም ቢጠናቀቅም የተኩስ ልውውጦችና ለመረጋጋቶች ግን አለመቆማቸውን ነዋሪዎች አመልክተዋል። የአሜሪካ ድምጽ ያነጋገራቸው በክልሉ በተለያዩ አካባቢዎች የሚገኙ ነዋሪዎች በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል አሁንም በትጥቅ የተደገፉ ግጭቶች እየተመለከቱ መሆናቸውን ያስረዳሉ። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ መርጦ ለማርያም ከተማ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው በይፋ እንዳይጠቀስ ድምጻቸውም እንዲቀየር የጠየቁን አንድ ነዋሪ በወረዳው ዙሪያ ባለፈው አመት ነሐሴ ወር የጀመረው ግጭት አሁንም ለውጥ አለማሳየቱን ተናግረዋል።
አስቸኳይ ጊዜ አዋጁ እንዳለቀ ነው የምናውቀው። ምን ምክር ቤት ላይ ወይ በላዩበት እንጃ በዛው በድሮ ነው የመንግስት አጣቂ ኃይል ያን ውጁን እያስቀጠለ ያለው ማለት ነው። ተኩስ ልውውጡ ብዙታል። ምንም ሊቆም አልቻለም። እንዲሁም እያባሰው ሄደው የሚገርምሽ
በሰሜን ጎጃም ዞን በሂልማና ዴንሳ ወረዳ ከአዴት ከተማ በቅርብ ርቀት በምትገኘው ገራገር ተብላ በምትጠራው ጎጥ ግጭቶች አለመብረዳቸውን በተመሳሳይ ምክንያት ስማቸው እንዳይጠቀስና ድምጻቸው እንዲቀየር ያሳሰቡን አንድ ነዋሪ ገልጸውልናል።
ግጭቱን በጣም እየተባባሰ ነው። አሁን ዛሬም ትናንትናም እንደዚህ አሁን በየከተማውን እንቅስቃሴ ሲያደርጉ ማንኛውም ወጣት ምናምን ሲገኘውን እሱ በጣም እየታሰሩ እየተገረፉ
በምዕራብ ጎጃም ዞን ጃቢጠና ና ወረዳ ጅጋ ከተማና በምስራቅ ጎጃም ዞን ሁለት እጁነስ ወረዳ ሞጣ ቀራኒውን ወረዳ ያስቸኳይ ጊዜ አዋጁ የህግ ተፈጻሚነት ካበቃ በኋላ በመንግስትና በፋኖ ቡድን ታጣቂዎች መካከል ግጭቶች መቀጠላቸውንና ሰዎችን መሞታቸውን በቅርቡ መዘገባችን ይታወሳል። በደቡብ ጎንደር ዞን እስቴ ወረዳ አጎና ቀበሌ ነዋሪ ነዋሪ መሆናቸውን የገለጹልንና ሰማቸውን በተመሳሳይ ምክንያት በይፋ እንዳንጠቅስ የጠየቁን አንድ አስተያየት ሰጭም ለአራት ወራት የተራዘመው ያስቸኳይ ጊዜ አዋጅ ቢያበቃም የመንግስት የጸጥታ ኃይሎች ሲንቀሳቀሱ መመልከታቸውን ጠቁመዋል።
መከላከያ እንዲነሳ ምናምን ነበረ ያስቸኳይ ጊዜ አዋጁ ሲያልቅ ይነሳ እንደሆነ ነገር ወሬ ይተወራ እና አሁን ባለበት ነው እርሱ አልተነሱም እስካሁን አሉ።
የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደስታለው የአዋጁ ጊዜ ማብቃት በዜጎች ላይ የሚደርሰውን የሰብአዊ መብት ጥሰት ይቀንሳል ብለው ጠብቀው እንደነበር ገልጸዋል። ነገር ግን አሁንም የመንግስት የጸጥታ ኃይሎች ባልታጠቁ ዜጎች ላይ ጥቃት መቀጠላቸው አሳዝኖኛል ብለዋል።
አስቸኳይ ጊዜ አዋጅ ጸረ ህገ መንግስት የሆነ ነው። ስለዚህ ከሰብአዊ መብት ጥሰት በእጅጉ ይጎዳል። ዲሞክራሲያዊ መብቶች አይከበርም። አስቸኳይ ጊዜ አዋጁ ተጠናቋል። ከዚህ በኋላ የሽግግር ፍትህ ይኖራል። የምክክር ኮሚሽንም ስራውን ይሰራል። ድርድርና ውይይትም በታጣቂ ኃይሎች መካከል ይደረጋል ብለን በምንገምበት ሰዓት እንደዚህ አይነት ልቂት መከሰቱ፣ እንደዚህ አይነት ማስኪሊንግ መኖሩ እጅግ በጣም አሳዝኖኛል።
ከአንድ አመት በፊት የክልሉ ልዩ ኃይሎችን መልሶ ከማደራጀት የመንግስት ውሳኔ ጋር በተያያዘ ከፋኖ ቡድን ታጣቂዎች ጋር የተነሳሳው ግጭት በክልሉ ብዙ ኪሳራዎችን ማድረሱን ባለስልጣናቱ ሲናገሩ መቆየታቸው ይታወሳል። በተነሱት ቅሬታዎች ላይ ምላሽ ለማግኘት የፌዴራል መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለአማራ ክልል መንግስት ኮሙኒኬሽን አገልግሎት ጽህፈት ቤት ኃላፊ ዶክተር መንገሻ ፋንታው ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በግጭቱ ምክንያት 15 ቢሊዮን ብር የሚገመት ንብረት መውደሙን ከወራት በፊት ለኢትዮጵያ ዜና አገልግሎት ሲገልጹ፣ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ ሰይድ ደግሞ በግጭቱ ሳቢያ ከ1200 በላይ በሆኑ ኢንዱስትሪዎች ተቀጥረው ይሰሩ የነበሩ ከ6000 በላይ ሰራተኞች ከስራ ገበታ ውጪ እንደሆኑ ለአሜሪካ ድምጽ ማስታወቃቸውን መዘገባችን ይታወሳል። በምዕራብ ጎጃም ዞን በደጋዳሞት ወረዳ ፈረስ ቤት ከተማ ገጠራማ አካባቢ ነዋሪ መሆናቸውን የገለጹልንና ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን አርሶ አደርም በአካባቢው ሰላም ባለመኖሩ በግብርና ስራቸው ላይ ችግር ፈጥሯል ብለዋል።
ችግር እንዳለ ነው። እኛ አርሶ አደሮች ምን መላሶች ማዳበሪያ ራሱ ብቃት ማዳበሪያ አልተሰጠንም። እንኳን ዝም ብለን ተቀምጠናል።
በደህንነት ስጋት ምክንያት ስማቸውን ያልጠቀሱ በሰሜን ጎጃም ዞን ይልማና ዴንሳ ወረዳ አዴት ከተማ ነዋሪ ደግሞ ከአስቸኳይ ጊዜ አዋጁ ማብቃት በኋላም ኢኮኖሚያዊ ቀውሱ እንዳለ ነው ብለዋል።
ነጋዴውም ሆነ ማንኛውም ሰው እንደፈለገው መንቀሳቀስ አልቻለም። አሁን ታጣቂ ኃይሎች የሚባሉ አሉና መንግስት መከላከያ የሚባሉት ሁልጊዜ ፍጥጫ፣ ሁልጊዜ ተኩስ ስለሆነ ሰው በስጋት ላይ ስላለ መንቀሳቀስ አልቻለም።
የምስራቅ ጎጃም ዞን አማኑኤል ከተማ ነዋሪ መሆናቸውን የገለጹልንና ስማቸውን በተመሳሳይ ስጋት እንዳንጠቅስ የጠየቁን ሌላው አስተያየት ሰጭም በአስቸኳይ ጊዜ አዋጁ የተጣሉ ክልከላዎች አሁንም ባለመነሳታቸው ነዋሪው በማህበራዊና ኢኮኖሚያዊ ቀውስ ውስጥ ኑሮውን ለመምራት መገደዱን ተናግረዋል።
ኢንተርኔት በተለይም በምስራቅ ጎጃም፣ በምዕራብ ጎጃም ባሉት በእኛ በጎጃም ሙሉ ዝግ ነው። የኢንተርኔት መዘጋት ደግሞ ለተለያዩ ኢንፎርሜሽኖችን በተለይ የሚማሩ ተማሪዎችን ትምህርት ቤቱ ይኸው እንደምታውቁት አንድ አመት ሙሉ ተዘጋ። ሌሎች የሚሰሩ ስራዎችንም መስራት የሚገባውን በቢሮ በምን የሚሰሩ ስራዎቹ መስራት አልተቻለም። እኛ አካባቢ አሁን እኛ አንድም ቢሮ ክፍት የለም። ሰራተኛው ዝም ብሎ ቁጭ እንበለው።
የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት ያስገነዘቡት የህግ ባለሙያው አቶ ዳንኤል ውብሸት መንግስት በህገ መንግስቱ አንቀጽ 39 መሰረት የስራ ጊዜው ያበቃውን የአስቸኳይ ጊዜ አዋጅ ቀሪ ማድረጉን ወይም ማራዘሙን ለህዝብ ተወካዮች ምክር ቤት በግልጽ አቅርቦ ማሳወቅ ወይም ማጸደቅ እንደነበረበት ጠቅሰው ይህ አለመሆኑ መሰረታዊ ጥሰት ነው ይላሉ።
ግልጽነት ደግሞ በጣም መሰረታዊ የሆነ ህገ መንግስታዊ ሀሳብ ነው። በተለይ በአንቀጽ 12 ላይ ግልጽ ሆኖ ተቀምጧል። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት።
አቶ ዳንኤል የአስቸኳይ ጊዜ አዋጁ ስለመራዘሙ ወይም ቀሪ ስለመደረጉ መንግስት በግልጽ ያሳወቀው በአዋጁ አውዱ ውስጥ ተፈጽመዋል ከተባሉት የሰብአዊ መብት ጥሰት አኳያ የዓለም አቀፉን ማህበረሰብ ጫና ለመቀነስ ሊሆን እንደሚችል አስተያየታቸውን ሰጥተዋል።
ትጻሳ የትልቁ ያለው ችግር ተቋማዊና መዋቅራዊ የሆነ መብትን የማስጠበቅ መንግስት እንደዚህ አይነት ህግን እየጣሰ ህግን በሚጎዳ መንገድ በሚያደርግበት ጊዜ የምትከስበት ሁኔታ የለም።
የግልጽነት ጉድለቱ ተቀባይነት የሌለው ህገ ወጥ አካሄድ እንደሆነ የህግ ባለሙያው ተችተው ያስቸኳይ ጊዜ አዋጁ የህግ ተፈጻሚነት ካበቃበት ከግንቦት 28 ቀን ጀምሮ አዋጁን መሰረት አድርገው በየአካባቢው የተጣሉ ክልከላዎችም ሆኑ ማናቸውም አሰራሮች መቆም እንዳለባቸው አስረድተዋል። ይህን በማረጋገጥ ረገድ ቀዳሚው ኃላፊነቱ ተጠሪነቱ ለምክር ቤቱ የሆነው ያስቸኳይ ጊዜ አዋጅ መርማሪ ቦርድ እንደሆነ አቶ ዳንኤል ቢገልጹም በሀገሪቱ አሉ በተባሉ የህግ አውጭና የህግ ተርጓሚ አካላት መዋቅራዊ ድክመት ምክንያት ውጤታማ ተጠያቂነት ይረጋገጣል ብለው እንደማይጠብቁ ተናግረዋል። በመትኩ የተባበሩት መንግስታት ድርጅት የዩናይትድ ስቴትስ መንግስትና የአውሮፓ ህብረት እንዲሁም የዓለም አቀፍ የሰብአዊ መብቶች ተሟጋቾች ተቋማት ከአማራ ክልል ውጭ በሌሎች አካባቢዎችም በነበረው ተፈጻሚነት ብዙዎችን ወድተው ባሉት ያስቸኳይ ጊዜ አዋጅ ስም እየታዩ የሚገኙ ህገ ወጥ አካሄዶች እንዲታረሙ ግፊት እንዲያደርጉ መጠየቅ ያስፈልጋል ብለዋል።
በፓርላማውም በፍርድ ቤቱም እንግዲህ ጠንከር ያሉ ደፈር ያሉ ሰዎች ደግሞ አንድ ነገር ወስደው ይሄ ነገር ህገ ወጥ ነው ብለው ደግሞ የመሞከር ጉዳይ ደግሞ ምን ሊኖር ይገባል ማለት ነው።
የህዝብ ተወካዮች ምክር ቤት ለመንፈቅ ዓመት የደነገገው ያስቸኳይ ጊዜ አዋጅ ባለፈው ጥር 24 ቀን ለተጨማሪ 4 ወራት ካራዘመው በኋላ የኃይል ጊዜው ግንቦት 24 ቀን አብቅቷል። አዋጁ ለሶስተኛ ጊዜ ስለመራዘሙ አለያም ቀሪ ስለመደረጉ በመንግስት በኩል የተገለጸ ነገር አለመኖሩ ግራ እንዳጋባቸውና በነጻነት ለመንቀሳቀስም ስጋት እንደፈጠረባቸው ያነጋገርናቸው የክልሉ ነዋሪዎች አመልክተዋል። ስለ ጉዳዩ የጠየቅናቸው የህዝብ ተወካዮች ምክር ቤት አባሉ አቶ አባው ደሳለው መንግስት ማብቃቱን ማሳወቅ አይጠበቅበትም ብለዋል።
በህገ መንግስቱ መሰረት ያስቸኳይ ጊዜ አዋጅ ከተጠናቀቀ ጊዜው ካለፈ ከዛ በኋላ ማንሳት አይጠበቅም። በምክር ቤት አቀርቦ የማንሳት ግዴታ የለበትም ምክር ቤቱ። ከዛን ግን በቃ ያስቸኳይ ጊዜ አዋጁ አብቅቷል ማለት ይቻላል። ነገር ግን በመንግስት እንዳልሽው በይፋ አልተናገረም። ያው ህጉ ስለማያስገድድ ነው።
የአሜሪካ ድምጽ ያነጋገራቸው ሁሉም አስተያየት ሰጪዎች ግጭቶች በውይይትና በድርድር እንዲፈቱ በአጽንኦት ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የአስቸኳይ ጊዜ አዋጁ ይፋዊ የስራ ጊዜ ማብቃቱን ተከትሎ ሰሞኑን ባወጣው መግለጫ በክልሉ ካሉ ግጭቶች ጋር በተገናኘ የታሰሩ እንዲፈቱ፣ መደበኛ ህግ ተግባራዊ እንዲሆንና የእንቅስቃሴ ገደቦችም እንዲነሱ ጠይቀዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት ከሁለት ሳምንት በፊት ያበቃውን ያስቸኳይ ጊዜ አዋጅ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ ስም የታሰሩት በሙሉ በአስቸኳይ እንዲፈቱ ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የጣሉትን ገደቦች እንዲያነሱና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሬን አቀርባለሁ ሲሉ ቱርክ በመግለጫቸው ላይ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለዘገባዋ እናመሰግናለን። በትግራይ የዘር ማጥፋት ወንጀል ተፈጽሟል የሚለው ሪፖርትና ይዘቶቹ በመቀጠል የሚቀርበው ዘገባ ያተኩርበታል። በሰሜን ኢትዮጵያው ጦርነት በትግራይ ክልል ውስጥ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ መቻሉን ኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የተባለ አንድ ተቋም ባወጣው የምርመራ ሪፖርት አስታውቋል። ስለ ተቋሙ ሰነድ የአሜሪካ ድምጽ አስተያየት እንዲሰጡ ሁለት ምሁራንን የጠየቀ ሲሆን አንደኛው የህግ ተጠያቂነትን ለማረጋገጥ ተስፋ ሰጪ ግኝቶች እንዳሉት ሲገልጹ፣ ሌላው ግን ተቋሙ በሌሎች የተባሉትን ሰብስቦ ከማሳተም በስተቀር በኢትዮጵያ የዘር ማጥፋት ወንጀል መፈጸሙን የሚያረጋግጥ በቂ መረጃ አለማቅረቡን በመግለጽ ተችተዋል። በተቋሙ ሰነድ ውስጥ ስማቸው ከተጠቀሱት የኢትዮጵያ ባለስልጣናትም አስተያየትና ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ገብረ ገብረ መድን ዝርዝሩን ይዟል።
ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ወቅት በትግራይ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ መቻሉን ኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የተባለ ተቋም ባወጣው የምርመራ ሪፖርት አስታውቋል። ተቋሙ የዘር ማጥፋት በትግራይ ኢትዮጵያ የተጣሰው የዓለም አቀፍ ሕግና የተጠያቂነት መንገዶች በሚል ርዕስ ባወጣው ባለ 121 ገጽ ዘገባ በጦርነት ወቅት በክልሉ ተፈጽሟል ላለው ግፍና የግፍ ተግባሩን አልተከላከለም ያለውን የኢትዮጵያ መንግስት በዋናነትም የመከላከያ ኃይሉን ተጠያቂ አድርጓል። በጦርነቱ ከመከላከያ ኃይሉ ጋር ተሰልፈዋል የተባሉት የኤርትራ ጦርና የአማራ ልዩ ኃይል በዘር ማጥፋት ተግባር መሳተፋቸውን ሪፖርቱ ጠቅሷል። በሰነዱ በትግራይ ተወላጆች ላይ ተፈጽሟል በሚል ከዘረዘራቸው የዘር ማጥፋት ወንጀሎች ውስጥ ግድያ ወሊድን የሚከለክል ከባድ የአካል እንዲሁም የስነ ልቦና ጉዳቶች ይገኙባቸዋል። ተቋሙ ለወንጀሉ ተጠያቂ ያደረጋቸውን የኢትዮጵያ ባለስልጣናት ግለሰቦችና የብዙሃን መገናኛ ስሞች በምርመራ ሪፖርቱ ዘርዝሯል። የዘር ማጥፋት ድርጊቱን አነሳስተዋል ያላቸውንና ቀስቃሽና የጥላቻ በሚል የገለጻቸውን ንግግሮች በአባሪነት አካቷል። የኢትዮጵያ ጥምር ኃይሎችና የትግራይ ኃይሎች በሰሜን ኢትዮጵያ ግጭት ወቅት የጦር ወንጀሎችን እንደፈጸሙ አሳማኝ ብቁ መነሻዎች እንዳሉም በሪፖርቱ ተጠቅሷል። የኒው ላይንስ ኢንስቲትዩት ከፍተኛ ዳይሬክተር ዶክተር አዚም ኢብራሂም በሪፖርቱ ላይ የተካተቱትን መረጃዎችን ለመሰብሰብና ለመመርመር ሁለት ዓመት መፍጀቱን ለአሜሪካ ድምጽ ሬዲዮ ተናግረዋል።
በትግራይ የዘር ማጥፋት ወንጀል በዚህ ክፍለ ዘመን ብዙ ህይወት ከጠፋባቸው ደም አፋሳሽ ግጭቶች አንዱ ነው። ሰዎች ግን ይህን አያውቁም።
በሰነዱ የትግራይ ጦርነት እያለ የሚጠራው በትግራይ ክልል የተጀመረውና በኋላ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከ400,000 በላይ ወታደሮችና 300,000 የሚደርሱ ሲቪሎች ያለቁበት እንደሆነ አውስቶ ይህን ቀዝቃዛ ጦርነት ካበቃበት ጊዜ ወዲህ ከተደረጉት ጦርነቶች ደም አፋሳሽ ያደርገዋል ይላል። ጉዳዩን በመመርመር በዓለም ተጠቃሽ የሆኑ 12 ምርጥ ባለሙያዎች መሳተፋቸውንና ከመካከላቸውም የዓለም አቀፍ ፍርድ ቤት ዳኞች፣ ዓለም አቀፍ አቃቢያን ሕግና አምባሳደሮች እንደሚገኙበት ሪፖርቱ አመልክቷል። ሪፖርቱ የዘር ማጥፋት ሲል በበየነው የወንጀሉ አድራጎት እንደ አውሮፓውያኑ አቆጣጠር በ1948 የተፈረመው የዘር ማጥፋት ኮንቬንሽን መጣሱን የገለጹት ከፍተኛ ዳይሬክተሩ የሕግ ተጠያቂነትን ለማረጋገጥ የዓለም ማህበረሰብና ሌሎች ፈራሚ ሀገራት ጣልቃ የመግባት ግዴታ እንዳለባቸው ድምዳሜ ላይ መድረሳቸውን አስታውቀዋል። የምርመራ ሪፖርቱን ግኝት ለሚመለከታቸው አካላት ለማድረስና ለማስረዳት ተቋሙ እያደረገ ስላለው ጥረትም ከፍተኛ ዳይሬክተሩ ተከታይን ብለዋል።
We had extensive outreach for the last week and we did multiple meetings in the
የተባበሩት መንግስታት ድርጅት ውስጥ ብዙ ስብሰባዎች አካሂደናል። በኒውዮርክ ከጸጥታው ምክር ቤት የተለያዩ አካላት ጋርም ተገናኝተናል። ለካናዳ ፓርላማ የውጭ ጉዳይ ኮሚቴ ያገኘነውን አቅርበን ገለጻም አድርገናል። በዋሽንግተን ሂል ከተለያዩ የሴኔትና የህዝብ ተወካዮች ምክር ቤት ጽህፈት ቤቶች፣ ከዋይት ሃውስ፣ ከውጭ ጉዳይ ሚኒስቴርና ከተለያዩ ብሔራዊ ደህንነት ዲሬክተሮች ጋራ ብዙ የውይይት ጊዜያትን አሳልፈናል። የኛ ዓላማ በጉዳዩ ላይ ጠለቅ ያለ ትንታኔ መስጠት ነው።
ተቋሙ ከአሁን በፊት በዩክሬን፣ በቻይና ዊገርና በሜንማር ሮሂንጋ የተፈጸሙ መሰል ወንጀሎችን ተከታትሎ ሪፖርት ማውጣቱን ዳይሬክተሩ ተናግረዋል። ተቋሙ ስላወጣው ዘገባ ከኢትዮጵያ ይሁን ከኤርትራ መንግስት እስካሁን የተሰጠ አስተያየት የለም። በሌላ በኩል ደህንነትና ፍትህ ለተጋሩ ካናዳ የተባለ ማህበር ሊቀመንበር ማክዳሉል ሰነዱ ፍትህ ለሚሹ ሁሉም ሰዎች አንድ እርምጃ ወደፊት ነው ብለዋል።
ትግራይ ጣሚ ተስፋ ለህብ ማዕት እዩ ማለቴስ አብዝ ሁሉ ጊዜ ለሓለፈ
ሪፖርቱ ይፋ የተደረገበት ቀን ለትግራይ ህዝብ ተስፋ የሰጠ ነው። ከዚያም በኋላ ቢሆን ህዝቡ ደህንነቱ አልተረጋገጠለትም። እውቅና ባለው ድርጅት ይህንን የመሰለ ዘገባ መውጣቱ ለህዝባችንና ለምንሟገትለት ዓላማ አዲስ ተስፋ ይፈጥራል።
በአንጻሩ የካናዳ ፓርላማ በቅርቡ ለምስክርነት ጠርቷቸው ከነበሩ ሰዎች መካከል የሆኑት የስነ ቁጠባ ባለሙያ ዶክተር ዮናስ ብሩ የኢትዮጵያ የፖለቲካና የኢኮኖሚው ጥንቅጥ በተመለከተ ሐሳብ እንዲሰጡ ተጋብዘው አንድ ጽሑፍ ማዘጋጀታቸው ይናገራሉ። ዶክተር ዮናስ በጽሑፋቸው ላይ ኒው ላይንስ ኢንስቲትዩት በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል የዘር ማጥፋት ወንጀል መፈጸሙን እንዳረጋገጠ ባስታወቀበት የምርመራ ሪፖርት ላይ ስለ ሰነዘሩት አስተያየት ሲናገሩ እንዲህ ይላሉ።
እንደምታውቀው በአሁኑ ጊዜ አማራም፣ ኦሮሞም፣ የትግራይ ተወላጆችም ሁሉም ጀኖሳይድ ተፈጽሞብናል የሚሉ ናቸው። የኔ አመለካከት ደግሞ እስካሁን ድረስ ከአሁን በኋላ አይኖርም ማለት አይደለም፣ እስካሁን ድረስ በየትኛውም አካል ላይ ጀኖሳይድ ተፈጽሟል የሚል እምነት የለኝም እና እስካሁንም ድረስ ደግሞ የኢንተርናሽናል ድርጅት የሚባል ድርጅት ጀኖሳይድ ተፈጽሟል ብሎ አያውቅም።
የተቋሙ የዘር ማጥፋት ወንጀል ዘገባ ባልተረጋገጡ መረጃዎች ላይ ተመስርቶ የተጻፈ ነው ያሉት ዶክተር ዮናስ ብሩ ሪፖርቱን አጣጥለዋል። የወጣው ዘገባም ቢሆን ከአሁን በፊት ከጦርነቱ ጋር በተያያዘ ሌሎች አካላት ስለ ትግራይ ካወጡት መረጃ የተሰበሰበ እንጂ አዲስ ሊባል እንደማይችል ይተቻሉ።
በመጀመሪያ ደረጃ የራሱን ጥናት አላጠናም፣ የራሱን ኢንቨስቲጌሽን አላካሄደም። ያ ድርጅት ያደረገው ነገር ምንድነው? እስካሁን ድረስ የተጻፉት ነገሮች በሙሉ በአምነስቲ ኢንተርናሽናል፣ የሂዩማን ራይትስ ዎች የሚባለው፣ የተለያዩ የአሜሪካ መንግስት፣ የዩናይትድ ኔሽን፣ የዩሮፒያን ዩኒየን በተለያየ ቦታ ላይ የጻፏቸው ነገሮች ነበሩ። ትግራይ ላይ ደርሷል ለሚሉት አትሮሲቲ በለው፣ ጭፍጨፋ በለው፣ ግድያ በለው፣ የተለያየ አይነት ወንጀል ተፈጽሟል። የትግራይን ህዝብ በጦርነት ምክንያት በረሃብ ለመቅጣት ሴቶችን የመድፈር፣ እነዚህ ሁሉ ተፈጽመዋል ብሎ በሞላ የተጻፉ ነገሮች ነበሩ። እነሱን አጠቃሎ በዚህን ጊዜ ይሄ እንደዚህ ጽፏል፣ በዚህን ጊዜ ይሄ እንደዚህ ጽፏል የሚለውን ይዞ ተነስቶ በዛ ላይ ጀኖሳይድ ተፈጽሟል ሊያሰኝ የሚችል በጣም ጠንካራ የሆኑ ምልክቶች አሉ ወይም ደግሞ ጀኖሳይድ ተፈጽሟል ልንል የሚያሰኝ ብሎ የጻፈው። ለእኔ እሱ አንድ ችግር የሆነብኝ ምንድን ነው? እነሱ የጠቀሷቸው ጽሁፎች የአምነስቲ ኢንተርናሽናል፣ የሂውማን ራይትስ ዎች፣ የአሜሪካ መንግስት፣ የአውሮፓውያን መንግስቶች እነዛን አቅርበው ጀኖሳይድ አለ ብለው ማለት አልፈለጉም።
የዓለም አቀፍ ድርጅቶች ከዚህ ቀደም የዘር ማጥፋት ወንጀል ተፈጽሟል የሚል ብያኔ ያልሰጡት መረጃው ብቃት ስለሌለው ነው በማለት ሪፖርቱን ውድቅ አድርገዋል። በሌላ በኩል በአሜሪካ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት የህግ ባለሙያው አቶ ኢሳያስ ኃይለማርያም የኒው ላይንስ ኢንስቲትዩት ዘገባን ፋይዳ እንዳለው የሚሞግቱበትን ምክንያት ያስረዳሉ።
ያለው ሲግኒፊካንስ በመጀመሪያ ያው ዘር ማጥፋት የተፈጸመበት የትግራይ ህዝብ ላይ ተጠያቂነት እንዲመጣ ማድረግ ነው የመጀመሪያ ዓላማው። እዚህ ሁለተኛው ደግሞ የፕሬሲደንት የሚባል ነገር አለ። በአንድ ማህበረሰብ ወንጀል ሲፈጸም ተጠያቂነት ሲመጣ ሌላ ማህበረሰብ ጥቅም አለ። ትግራይ ላይ ተጠያቂነት ሲመጣ ሌላ ማህበረሰብ ላይ ነግቷት ጥቅም እንደሚኖረው ይታወቅ ይገባል። ህግ እንዲከበር፣ ፍትህ እንዲገኝ የሚያግዝ ትልቅ ሪፖርት ነው።
ዶክተር ዮናስ ብሩ የዘር ማጥፋት ወንጀል አልተፈጸመም ስላሉት የተጠየቁት የህግ ባለሙያው አቶ ኢሳያስ በሰጡት ምላሽ
ዶክተር ዮናስ ብሩ ሊጻፈውን ጽሁፍ ዮናስ ልኮልኝ በደንብ አይቼዋለሁ። ከመጀመሪያ እስከ መጨረሻ የዶክተር ዮናስ ያቀረበው ማስረጃ ላይ እንዳልተፈጸመ የሚያሳይ አንድም ማስረጃ የለም። ይሄ አሁን ዶክተር ዮናስ በጻፈው ከአስሩ የዘር ማጥፋት ደረጃዎች ውስጥ የመጨረሻው ወይም ድናያት የሚባለው አስር ደረጃዎች አሉ። የዘር ማጥፋት ክላሲፊኬሽን፣ ሲምቦላይዜሽን፣ ዲስክሪሚኔሽን፣ ኦርጋናይዜሽን፣ ዲሁማናይዜሽን እያለ እያለ ሄድና ፕሪፓሬሽን አለ ዝግጅት ዘር ማጥፋት መፈጸም። ከዛ ኤክስትሪሚኔሽን ነው የመጣው ዘጠነኛው አክቹዋል ዘር ማጥፋት መፈጸም ነው፣ መግደል፣ መድፈር ወዘተ። በመጨረሻ ደግሞ ግደት ነው፣ አልተፈጸመም፣ አላየንም፣ አልሰማንም፣ ይሄ ዘር ማጥፋት አይደለም የሚል ነው። የዘር ማጥፋት መካድ ጀኖሳይድ ይሆናል አንዱ አካል እንደሆነ ሁሉም ሰው ያውቀው ይገባል።
በሌላ በኩል ከሁለት ዓመት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት በጋራ ባወጡት የጣምራ ሪፖርት የኢትዮጵያ ኃይሎች፣ የኤርትራ ኃይሎች፣ የትግራይ ኃይሎችና ፋኖ ታጣቂዎች በትግራይ ክልል በተጀመረው የሰሜን ኢትዮጵያ ጦርነት የጦር ወንጀል ወይንም በስብና ላይ ከተፈጸመ ወንጀል ሊቆጠር የሚችሉ አሰቃቂ ወንጀሎችን መፈጸማቸውን ይፋ አድርገዋል። ሆኖም ሪፖርቱ በሰሜን ኢትዮጵያ ጦርነት የዘር ማጥፋት ወንጀል አልተፈጸመም ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጦርነቱን በተመለከተ ባወጣው ሪፖርት ላይ አስተያየት እንዲሰጡን ጋብዘናቸው የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የሰብአዊ መብት ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ መሆኑን ገልጸው ነበር። ይህንን አስተያየት በሰጡበት ወቅትም ሪፖርታቸውን በተመለከተ የኢትዮጵያ መንግስት የጣምራ ሪፖርቱን ተቀብሎ በምክረ ሐሳቦቹ መሰረት መፈጸም የሚገባቸውን ነገሮችን መፈጸም የጀመረ መሆኑን አውቃለሁ ብለዋል። የኢትዮጵያ መንግስት በጦርነቱ የዘር ማጥፋት ተፈጽሟል የሚለውን ድምዳሜ ከዚህ ቀደም ሲያስተባብል ቆይቷል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው በትግራይ ፈጽመውታል ስለተባለው የመብት ጥሰት ከአንድ ዓመት በፊት ለአሶሺየትድ ፕሬስ በሰጡት ምላሽ ቅዠት ነው ሲሉ ሙሉ በሙሉ ውድቅ አድርገውታል። የአሜሪካ ውጭ ጉዳይ ሚኒስተር በጦርነቱ ጊዜ በባለስልጣናት ተነግረዋል ያሏቸውን አደገኛና የጥላቻ ሲል የገለጻቸውን ንግግሮች በማውገዝ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ሚኒስተር ዲያቆን ዳንኤል ክብረትን በስም ጠቅሷል። አሜሪካ አማካሪ ሚኒስትሩ የተወሰነ ቡድን ከመድረገጽ ከሰዎች ህሊናና ከታሪክ ሊፋቅ ይገባል ያሉትን በማውገዝ ይህን የመሰለ ጥላቻ የተመላበት ንግግር አደገኛና ተቀባይነት የሌለው ነው ሲል እንዳወገዘው አጃንስ ፍራንስ ፕረስ ዘግቦት ነበር። ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉና የኤርትራ ውጭ ጉዳይ ሚኒስተር ምላሽ ለማግኘት በእጅ ስልካቸውን ላይ ያደረግነውን ተደጋጋሚ ሙከራ አልተሳካም። ሪፖርቱ በስም ከተጠቀሳቸው ባለስልጣናት መካከል ዲያቆን ዳንኤል ክብረት ለቀረበባቸው ክስ መልስ እንዲሰጡ ያደረግነው ሙከራም አልተሳካም። ለአሜሪካ ድምጽ ሬዲዮ ገብረ ገብረ መድህን ከዋሽንግተን ዲሲ።
ገብረ ገብረ መድህንን ለዘገባው እናመሰግናለን። የቅዳሜ ሰኔ 22 ምሽት ፕሮግራማችንን አጋምሰናል። ቀሪው ጊዜ ሳምንታዊ መዝናኛችሁ ነው። የሙዚቃ ቃና በእንግድ ወልዴ። መልካም ጊዜ።
ጤና ይስጥልኝ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎችን መራርጬ ወራንተ ማድረሰውና እስከ 4 ሰዓት አብራችሁ ማመሻው እንግዲህ ነኝ። አብራችሁን ቆዩ። ሚያዝያ 1 ቀን 2016 ዓ.ም ተመረጠ ዝነኛውና ተወዳጁ ሙሉቀን መለሰ ላይመለስ ጥሎን ሄደዋል። 20 ዓመት በማይሞላ ጊዜ ውስጥ ተሰራቸው ድንቅ ሥራዎች ዘፈን አቁሞ ፊቱን ወደ ሃይማኖት ካዞረ 40 ዓመታት ከሚጠጋ ጊዜ በኋላ በፍቅር ይደመጣሉ። በዛሬው የሙዚቃ ቃና ሙሉቀንን በዘፈኖቹ እንዘክራለን። የምንጀምረውም በዚህ መች አማከረችኝ መተሰኛውና በመድረክ ከተጫወታቸው ከመጀመሪያዎቹ አንዱ እንደሆነ በሚነገረው ዜማ ነው። በሙያ አባቱና ባልደረባው ተስፋ ያበበ የተደረሰውና በፖሊስ ኦርኬስትራ የታጀበው ዘፈን ገና በለጋ ዕድሜ እናቱን በሞት የተነጠቀው ሙሉቀን የራሱ ታሪክ እንደሆነ አድርጎ ተጫውቶታል። እናቴ ስትወልደኝ መች አማከረችኝ የፊት ጉዴን ትታ እደግማም ዋለችኝ ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ተውልቤ።
ስትወልደኝ መች አማከረችኝ የፊት ጉዴን ትታ እደግማም ዋለችኝ ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ገንጠው። እናቴ ስትወልደኝ መች አማከረችኝ የፊት ጉዴን ትታ እደግማም ዋለችኝ በምጥ መጠባባ ስትወልደኝ መች አማከረችኝ የፊት ጉዴን ትታ እደግማም ዋለችኝ ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ገንጠው። አልፎ ልጅነቴ ጎስላኔ ጀነጠው ስለም ይረብራል ተሰብስቦ የለም ሕያውነት ከሞት ተከድሮ እንዳማሩ መቅረት እናቴ ስትወልደኝ መቻም አከረችኝ የቤት ጎድን ትታደግማ ማርች ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግንታ ያለመሻዳሪ አራፊ ሲነጋ ታው ከሚሸኛል በተኛ በታልጋ እናቴ ስትወልደኝ መቻም አከረችኝ የቤት ጎድን ታደግማ ሳኩን በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግንታ የትላንቱ ለጋ ዛሬ ግንታ የትላንቱ ለጋ ዛሬ ግንታ ልቄ
መጫም አከረችኝ። ዘፈኑ ከሙሉ ቀን መለሰ ጋራ ተመሳሳይ የልጅነት ህይወት ውስጥ ላለፉት ብቻ ሳይሆን ሌሎችንም የሚያናግር ይመስላል። በዚህ ዘመን በአይዶል እና ሌሎችም የሙዚቃ ውድድሮች ላይ ወጣት ድምጻውያን ለማሸነፍ በሚያደርጉ ጥረት ይህን ዘፈን መርጣዎች ይጫወቱ መልከታችን የሥራውን ዘላለማዊነት የሚያመለክትም ይመስለኛል። ሙሉ ቀን መለሰ ይቀጥላል። ዳላክ ባንድ 1972 ዓ.ም ተብረት አንዳንድ ዘፈን አለ ይላል ስባት ገብረ እግዚአብሔር በህዳር ወር 1973 በሰደይ መጽሔት ኪነት አምድ ላይ ባሰፈረው ጽሑፍ። ስባት በወቅቱ ከዚህ ዘፈን መለቀ ጋራ ተያይዞ ሙሉ ቀን መለሰን ቃለ መጠይቅ አድርጎ ጻፈው ነበር። አንዳንድ ዘፈን አለ ድንገት ደርሶ ድፍን አዲስ አበባን የሚያጥለቀልቅ በየቡና ቤቱ በየመጠጥ ቤቱ በየሻይ ቤቱ በቴፕ ያሰሙታል። ካሴት ያላቸው ታክሲዎች ውስጥም ሲዘፈን ይሰማል። በመንገድ ጎረምሶች ዜማውን ያፏጩታል። ሴቶች ብቻቸውን ሆነው ልብስ እያጠቡ ወይም ወጥ እየሰሩ ለራሳቸው ይዘፍኑታል። ልጆች መንገድ ሲሄዱ ይዘፍኑታል። አልፎ አልፎ በአንድ እግራቸው ብቻ እየነጠሩ ገና አፋቸውን የፈቱ ህጻናትም ይኮላተፉበታል። የመንደር ሰካራሞችም ይንገዳገዱበታል። ባጭሩ የከተማው ዘፈን እሱ ይሆናል ሲል ጽፏል ስፋት። ቀደም ብለን በተቀሰነው የሰባ ጽሁፍ ላይ እንደሰፈረው ሙሉቀን መለሰ በጎጃም ክፍለ ሀገር አነደድ ወረዳ ውስጥ ዳማ ኪዳነ ምህረት በሚትባል መንደር በ1946 ዓ.ም ተወለደ። 10 ዓመት ሲሆነው እናቱ ስለሞቱ አዲስ አበባ ይኖሩ የነበሩ አጎቱ እንዲማር ብለው አመጡት። ኮልፌ ሰፈር ጳውሎስ ትምህርት ቤት ገባ። ግን ብዙ አልተማረም። ኮልፌ አንድ ጥሮታ ቤት ነበረ። በአንድ ጎኑ የልጆች ማሳደጊያ ነበረው። የሚረዱ አሉ ሲባል ሰምቶ ሙሉቀን ሄዶ ጠየቀ። ተቀበሉት። እዚያው የሙዚቃ ትምህርት ቤት ተከፈተ። አቶ ተፈራ አቡነ ወልድ ነበሩ አስተማሪው። እያለ ይቀጥላል ስብሐት። የቀረው እንግዲህ ሁሌም እንደሚባለው ታሪክ ነው። የሙሉቀን መለሰ ህይወትና የሥራዎቹ ታሪክ። በ1980 ወደ አሜሪካ የዘለቀው ሙሉቀን ፊቱን ከሀገሩ ብቻ ሳይሆን ከሙዚቃውም ላይ በማንሳት ወደ መንፈሳዊ ኑሮና መንፈሳዊ መዝሙሮችን በመስራት ላይ አተኩሯል። እንደ ዘፈኖቹ ሁሉ በሚሰራቸው መዝሙሮች ላይ የሚያሳየው ጥንቃቄና ጥራት በመንፈሳዊ መዝሙር አድናቂዎቹ ብቻ ሳይሆን በሙዚቃ ህይወቱ አብረው ከሰሩት አንጋፋ ሰዎችም አድናቆት ተችሮታል። መውደዴን ወደድኩት በቅርብ ወዳጁና በርካታ ግጥሞችን ባበረከተችለት ዓለም ፀሐይ ወዳጆ ተደረሰ ነው። ዳህላክ ባንድ 1971 ዓ.ም ተመረጠ። ገና በ12 አመቱ የጥላሁን ገሰሰንና የዓለማዩ ሽቴን ስራዎች በሚሽት ክበቦች በመስፈን ሀብለ ድምጹን ያስተጣው ሙሉቀን በ16 አመቱ በፖሊስ ኦርኬስትራ እንደተቀጠረ የታሪክ ያሳያል። በኋላም ከተለያዩ የሙዚቃ ባንዶች ጋር ሸክላና ካሴቶችን አሳትመዋል። ሸበለው ግጥምና ዜማ ተስፋዬ ለማ አቀናባሪ ሙራቱ አስታጥቄ ኢኩዌተርስ ባንድ 1967 ዓ.ም ትብረት ቀደም ብለን ያነሳናት የቅርብ ወዳጁና በርካታ ግጥሞችን ያበረከተችለት ዓለም ፀሐይ ወዳጆ ሙሉቀን የርሷንም ሆነ የሌሎችን ግጥሞች ከወሰደ በኋላ ከህዝባዊ ግጥሞችም ሆነ ከሌሎች ጀምሮበት እንደሚሰራ ህልፈቱን ተከትሎ ለአሜሪካ ድምጽ ሬዲዮ መጽሔት ፕሮግራም በሰጠችው ቃለ መጠይቅ ላይ ተናግራለች። ሰውነቷ ግጥሙ ያንቺ ነው ሲል የሬዲዮ መጽሔቱ አሉላ ከበደ ለዓለም ፀሐይ ወዳጆ ላቀረበላት ጥያቄ አዎ ግን አይደለም ብላ አድማጭን ፈገግ ያሰኛል መልስ ሰጣለች። ነገር ግን አብዛኛው ዘፈኑ ግጥም የርሷ እንደሆነም ተናግራለች። ሰውነቷ ዳላክ ባንድ 1971 ዓ.ም ሰውነቷ በዚህ ግጥም ዓለም ፀሐይ ከወንድ አንጻር ሆና የሴትን ልጅ ውበት ያየችበትና የሳለችበትን መንገድ ማድነቁ ግድላል። ሚስተር ቀበሪ ዘማና ግጥም ሙሉቀን መለሰ ቅንብር ዳዊት ይፍሩ አጃቢ ቬኑስ ባንድ 1966 ዓመተ ምህረት ብቻዬን ስለሆንኩ ሙቀት ይጎዳኛል ሳጥን አትግዢልኝ አፈር ይበቃኛል የምትሰናበታችሁ በዚህ ዘማ ነው የሙሉቀን መለሰን ህይወትና ስራ እጅግ በጥልቀት የቃኘንበት የዛሬው የሙዚቃ ቃና በዚህ ተጠናቋል ለሳምንት ከተጠራውና ያዝ እንግዶልኝ ሰላም
Yeah.
የተከበራችሁ አድማጮቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አብቅቷል። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ያስተናገድኳችሁ ቆንጂት ታዬ ነኝ። ነገ በ3 ሰዓት በሌላ ፕሮግራም እስከምንገናኝ ሰላም፣ በደህና እደሩ።